ልክ የዛሬ ወር ሄልሲዮን ካቡጋ ፈረንሳይ ውስጥ ፍርድ ቤት ቀረበ። ይህ ከሩዋንዳ ፍጅት አውራዎች አንዱ የሆነ ግለሰብ ከ20 አመታት በላይ ራሱን ደብቆ አንዳንዶች ዓለም አቀፍ ትሪቡናል መቅረብ አለበት ሲሉ፣ ሌሎች ደግሞ የለም መረጃዎችንም ማስረጃም በበቂና በቅርብ ለማግኘት እንዲቻል ወደ ኪጋሊ ይላክልን የሚሉ ነበሩ። ሌሎች ደግሞ ብቻ ህግ ፊት ይቅረብ እንጂ የትም ይዳኝ የሚሉም አሉ። ሰለሞን አባተ በተከታዩ ዘገባ ይህንን የካቡጋን መያዝና ከሩዋንዳም ታሪክ ለዛሬ ቀንጨብ አድርጎ ያስታውሰናል።
ሊዲያ ኡዋምዌዚ ዘንድሮ የ46 ዓመት ዕድሜ ጎልማሳ ናቸው። ሩዋንዳዊት ገበሬ፣ ትዳርም ልጆችም የላቸውም። የሚኖሩት በሩዋንዳይቱ ኛን ሙጋሊ ከተማ ነው። ሊዲያ የዛሬ 30 ዓመት አካባቢ ሩዋንዳ ውስጥ በተፈጸመው ጎሳ የለየ ጅምላ ጭፍጨፋ 73 ዘመድ አዝማድ ተገድሎባቸዋል። ባለቤታቸው፣ ልጆቻቸውና ሌሎችም የቤተሰባቸው አባላት ኪጊናና ኛሩቡዬ አነስተኛ ከተሞች መካከል ባለው ቾሆዋ ሐይቅ ተጥለውባቸዋል። ሊዲያ ዛሬ የሚኖሩት በምህፃር ፋርዥ ተብሎ በሚጠራው ከጅምላ ጭፍጨፋ የተረፉ ሰዎች ድጋፍ ፈንድ በኢትዮጵያ ምንዛሪ ሂሳብ በወር በሚሰጣቸው 950 ብር ድጎማ እየተረዱ ነው። ሊዲያ ባለቤታቸው የተገደሉ ጊዜ እዚያው በብዙ ወንዶች በተደጋጋሚ መደፈራቸውን ይናገራሉ። ሊዲያ ዶማ እንኳ ማንሳት የሚችል አቅም ስለሌለኝ ካለችኝ ጥሪት ላይ ሰው ቀጥሬ ኩርማን መሬቴን አሳርሳለሁ ይላሉ። እድሜና ጤና እንዲሰጠኝና ክፉ ሳይደርስብኝ የእግዚአብሔርን ሞት እንድሞት ብቻ ነው እንግዲህ የምፈልገው ብለዋል። ሊዲያ ከአሜሪካ ድምፅ ጋር አጭር ቃለ ምልልስ አድርገው ነበር።
I lost all my children, my husband, my parents, the parents of my husband and all their families.
ሁሉንም ልጆችን፣ ባሌን፣ ወላጆችን፣ የባሌን ወላጆችና መላ ቤተሰቦቻቸውን አጥቻለሁ። በድሮ ጊዜ ሴት ባሏ ሲሞትባት ቤተሰቧ ወይም ሌሎች ሰዎችም ቢሆኑ ይረዷት ይደግፏት ነበር። እኛ ግን ለዛ አልታደልንም። በወቅቱ እንዲህ አይነት ክፉት አይደረሰብኝ እኔ ብቻንም ብያስብ ነበር። ቆየት ብሎ ግን እንደ እኔ አይነት ብዙ ሰዎች እንዳሉ ተገነዘብኩ። ከሁሉም የበለጠ የጎዳኝ ወንድሞቼንና እህቶቼን ልጆቼንና ባሌን መነጠቄ ነው።
ለምን ይሆን ይህንን በተለየ ሁኔታ የሚያስታውሱት ሊዲያ?
I was with my children when they died. There's a lake between Kigina and Nyarubuye.
ልጆቼ ከፊቴ ነው የተገደሉብኝ። በኪጊናና በኛሩቡየ መካከል ሐይቅ አለ። ያ ሁከት ወደዚያ በረረን። እዚያ እንደደረስን ሴቶችን እንዲተውን ኢንተርሃሞይ ትዕዛዝ ሰጠ። እኔ የራሴ 3 ወንዶች ልጆችና አንድ የእህቴ ወንድ ልጅ ነበሩኝ። ሰውን በቆንጨራ መጨፍጨፍ ሲደክማቸው የኔ ልጆች አንስተው ሐይቅ ውስጥ ጨመሯቸው። ያኔ እኔም ጀርባዬ ላይ የነበረውን አንቀልባ ወደ ሐይቁ ወረወርኩት። አንቀልባውን አወጡትና እኔም በጣም ደበደቡኝ። ለኛ ልጆች ተወልጃለሽ፣ አንቀልባውም ያኔ ስለሚያስፈልግ አትጥዩም፣ ቱትሲዎችን ገድለናል፣ እናንተ ሁቱ ልጆችን ወልዳችሁ ታዝሏቸዋላችሁ እያሉ ነበር የሚደበድቡኝ። ልጆችን ከገደሉ በኋላ ወደ ኢንተርሃሞይ አዛዥ ወሰዱኝ። እሱም እዚያው ከሰው ፊት ደፈረኝ። ከዚያ በኋላ አንዱ ከሌላው እየተቀባበሉ ወረዱብኝ። ይህ ስሜትን ጠልቆ የሚያቆስል ነገር ነው። መቼም አረሳውም።
He raped me in public. They took turns to rape me, one after the other. It is a deep thing. I can never forget.
የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ለርሶ እንዴት ነው?
After the genocide, our houses had been destroyed. People had been killed. We lived in
ከጭፍጨፋው በኋላማ ቤቶቻችን ፈርሰዋል፣ ሰውም አልቋል። ሳይፈርሱ ወደ ተረፉ የሌሎች ሰዎች ቤቶች እስከወሰዱን ጊዜ ድረስ በመጠለያ ሰፈሮች ውስጥ አቆዩን። ከዚያም የብሔራዊ አንድነት መንግስት ሲመሰረት እንደ ነገሩ ጣሪያና ግድግዳ ቆሙልን። ቤቶቹ ግን ጠንካራ አልነበሩም። በርግጥ በኋላ አድሰውልን አሁን ጥሩ ቤት ውስጥ ነው ያለነው። ህይወት ቀጠለች። ያኔ የለት እርዳታ ሰጡን። አሁን ያለንበት ሁኔታ ከያኔው በጣም ይሻላል። ጥቂት ከብቶችም አሉኝ። እንግዲህ ወደፊት ደግሞ ሁሉም የተሻለ ይሆናል ብለን ተስፋ እናደርጋለን።
እርሶ አሁን ይቅር ብለዋል?
During the trainings we had, we realized that not forgiving would be another heavy burden or even cause several incurable diseases.
ስልጠና ስናገኝ ይቅር አለ ማለት ሌላ የከበደ ሸክም መሆኑን ተረዳን። እንደውም ሌሎች ሊሽሩ የማይችሉ በሽታዎችን እንደሚያመጣብን ገባን። ይቅር መባባል ከስልጠናው በኋላ የወሰድነው እርምጃ ነው። ይቅርታ የጠየቀውንም ይቅርታ ያልጠየቀውንም ይቅር ለማለት በቃን። እኔ ይቅር ብያቸዋለሁ። ባህላዊ ወደ ሆነው ያውጫጭኙ ጋቻቻ ችሎት እንኳን አልወሰድኳቸውም። ይቅር ብያቸዋለሁ።
የታረቀች ሀገር ለርሶ ምን ትመስላለች?
I think reconciliation is necessary because a country without reconciliation is a divided country.
መታረቅ አስፈላጊ ነገር ይመስለኛል። ምክንያቱም እርቅ የሌላት ሀገር የተከፋፈለችና የትም የማታደርስ ነው የምትሆነው። ይቅር ያላሉ እንኳን ደፍረው ይቅር ማለት አለባቸው ብዬ አስባለሁ። ምክንያቱም በልብ ውስጥ ቂምና ነገር ካሉ ከጎረቤት ጋር መቼም ቢሆን በሰላም አትኖርም።
You can never live well with your neighbors.
ፌሊሲየን ካቡጋ ችሎት ፊት የቀረበው የፈረንሳይ ፖሊስ ከዋና ከተማይቱ ፓሪስ ወጣ ብላ በምትገኝ አኛ ሱሴን በምትባል ቀበሌ ከሚገኝ የአፓርትመንት መኖሪያው ከተያዘ ከሶስት ቀናት በኋላ ነው። ካቡጋ እዚያ የሚኖረው በሐሰተኛ የማንነት መግለጫዎች እንደነበረ ባለስልጣናቱ ተናግረዋል። የካቡጋ ይፋ የፍርድ ሂደት እስኪጀመር በፈረንሳይ የሕግ ሥርዓት መሰረት ጥቂት ሳምንታት ማለፋቸው አይቀርም። በሕግ አዋቆች አስተያየት የካቡጋ ጉዳይ የሚታየው ስራውን የዛሬ 5 ዓመት ካቆመው በሩዋንዳ የዘርፍ ጅት ወንጀሎች ላይ ተሰይሞ ከነበረው ዓለም አቀፍ ችሎት የተንጠለጠሉ ዶሴዎችን በተረከበ ልዩ አካል እንደሚሆን ታውቋል። ካቡጋ ላይ የቀረበበት ክስ የዘርፍ ጅትን ጨምሮ 7 ወንጀሎችን የያዘ ዶሴ ነው። የካቡጋ መያዝ ዛሬ በነጻነት የሚንቀሳቀሱ የሩዋንዳ ፍጅት ተጠያቂዎችን ሌሎችም ሀገሮች ነቅተው እንዲያድኑ ያበረታታቸዋል የሚል ተስፋ እንዳላቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሸሌ ተናግረዋል። የካቡጋን ባልተጠበቀ ሁኔታ መያዝ የሰብአዊ መብቶች ተሟጋቾችና ከዘር ፍጅት ዘመቻዎችና ጥቃቶች የተረፉ ሰዎች ቡድኖች አድንቀዋል።
ስፖንስ ካመን ኩ ላ ጁስቲስ ፍራንሴዝ ኦራ ከር ዳሊያስ
ያለፉ ግዜዎችንና የካቡጋንም እድሜ ግምት ውስጥ በማስገባት ፈረንሳይ የፍርዱን ሂደት እንድታፋጥን ያሳሰቡት የሰብአዊ መብቶች ዓለም አቀፍ ፌዴሬሽን የክብር ፕሬዝዳንት የሆኑት ጠበቃው ፓትሪክ ባደዊን ፈረንሳይ ያንን ማድረግ የሚጠበቅባት ለራስዋ ስትል ነው ብለዋል። በአንድ ወቅት በስልጣን ኃይል ጡንቻው የፈረጠመና ክብርቴ ነጋዴም የነበረው ካቡጋ በሽሽት ላይ ለሩብ ምዕት ዓመት ያህል በደፈን አውሮፓና አፍሪካ እየተንቀሳቀሰ ኖሯል። የዛሬ 26 ዓመት ሩዋንዳ ውስጥ በ800,000 የቱትሲና ለዘብተኛ የሆኑ የሁቱ ጎሳ አባላት ላይ የተካሄደውን የወል ፍጅት ዘመቻ ያካሄዱ ታጣቂ ቡድኖችን በገንዘብ በመርዳት ይከሰሳል ካቡጋ። ፊሊሲየን ካቡጋ በተጨማሪም በሩዋንዳ የቱትሲ ጎሳ ላይ የጭፍጨፋ የጥላቻና የማንቋሸሽ ፕሮፓጋንዳ ሲዘራና ተከታታይ መልእክቶችን ሲያሰራጭ ከነበረው ራዲዮ ሜልኮኒንስ ባለቤቶችም አንዱ ነበር። በሁቱ አክራሪዎች ተመስርቶ ሐምሌ 1985 ዓመተ ምህረት ስርጭት የጀመረውና ሩዋንዳ ላይ ያንን ሁሉ መከራ ካዘነበ በኋላ በአመቱ ሐምሌ 24 1986 ዓመተ ምህረት የተዘጋው በመህፃር RTLM ተብሎ የሚታወቀው የሺህ ኮረብቶች ምድር ነጻ ራዲዮና ቴሌቪዥን ወይም ራዲዮ ቲቪ ሜልኮኒንስ የሚባለው ጣቢያ ከሩዋንዳ መንግስትም እርዳታ ያገኝ እንደነበርና እንዲያውም የመጀመሪያ ስርጭቶቹን ያካሄደው የራሱን የመንግስቱን መሳሪያዎች ተጠቅሞ እንደነበር ሰነዶች ያሳያሉ። ሩዋንዳ በሌላ መጠሪያ የሺህ ኮረብቶች ምድር ትባላለች። የ13 ወር ሀገር እንዲሉ ለኢትዮጵያ ከቱትሲና ለዘብተኛ ሁቱ ሩዋንዳውያን በተጨማሪ ራዲዮ ቲቪ ሜልኮኒንስ ቤልጂጋውያንና የመንግስታቱን ድርጅት ሰላም አስከባሪ ኃይል ኡናሚርንም ኢላማ አድርጎ የጥቃት መልእክቶችን ይነዛ የነበረ ብዙ አድማጭም የነበረው ጣቢያ ነበር። RTLM በተሰጠው ተቀጥያ ስሞች ራዲዮ ጄኖሳይድ ወይም የዘር ፍጅት ራዲዮ፣ ዴስ ባይ ሬዲዮ ሞት በራዲዮ፣ ዘ ሳውንድ ትራክ ቱ ጄኖሳይድ የዘር ፍጅት ድምጽ እየተባለም ሲጠራ ቆይቷል። አሁን ፈረንሳይና ሌሎችም የአውሮፓ ሀገሮች የኮሮና ቫይረስን መተላለፍ ለመቆጣጠር ሲሉ መዘጋታቸው በካቡጋ ላይ እንዲያተኩሩ ትንፋሽ የሰጣቸው መሆኑን ከመርማሪዎቹ አንዱ ለሮይተርስ የዜና አውታር ተናግረዋል። መርማሪዎቹ ካቡጋን የያዙት ይኖርበት የነበረውን ቤት የተከራዩት ልጆቹ ኢንተርኔት ላይ ያሳረፏቸውን አሻራዎች ፈለግ ተከታትለው መሆኑንም ገልጸዋል። ካቡጋ ፈረንሳይ የገባው መቼ እንደሆነ ባይታወቅም ጎረቤቶቹ ግን ለብዙ አመታት እንደሚያውቁትና ራሱን ደፍቶ የሚኖር ሰው እንደሆነም መናገራቸውን የሰብአዊ መብቶች ፌዴሬሽኑ ባደዌን ለቪኦኤ ገልጸዋል። ለመሆኑ ካቡጋን ለመያዝ ለምን ይህንን ያህል ጊዜ መቆየት አስፈለገ ሲሉ ሙሉ ማብራሪያ እንዲሰጣቸው አንዳንድ ተሟጋቾች መጠየቅ ጀምረዋል። እንግዲህ የካቡጋ ፍርድ ፊት መቅረብ በሌሎች የዘር ፍጅት ተጠያቂዎች ላይም የባትሪ ብርሃን እንዲያርፍ ለማድረግ እድል ይሰጣል ብለዋል ባውደዊን። ይህ የዘር ፍጅት ጉዳይ በፓሪስ እና በኪጋሊ መካከል የሻከሩ ግንኙነቶች እንዲሰፍኑ አድርጎ ቆይቷል። ፈረንሳይ ግዴለሽነትና ቸልተኛነት አሳይታለች ስትል ሩዋንዳ ትከሳለች። በርግጥ በመጨረሻዎቹ አመታት የሀገሮቹ ግንኙነት የመሻሻል አዝማሚያ ያሳይተዋል። የፈረንሳይ ኢማኑኤል ማክሮን ሀገራቸው በሩዋንዳው የወል ግድያዎች ውስጥ ሚና ኖሯት ያውቅ እንደነበረ የሚመረምር በባለሙያዎች የተዋቀረ ኮሚሽን ባለፈው አመት አቋቁመዋል። ኮሚሽኑ ሪፖርቱን በመጪው የአውሮፓ አመት ያቀርባል ተብሎ ይጠበቃል። የዛሬ 26 አመት የተካሄደውን የዘር ፍጅት ፈረንሳይ ለመጀመሪያ ጊዜ ባለፈው ሚያዝያ በሐዘን ዘክራለች።
የንዜማና ዲዮዶን እናት እርሱ ገና የ12 አመት ልጅ ሆኖ ሲገደሉ ያለ ወላጅ ቀረ። በሩዋንዳው ልቂት ውስጥ ከእናቱ ሌላ ሁለት ታናናሽ እህቶችንም አጥቷል። ጭፍጨፋው ሲያበቃ ንዜማና ወላጆቻቸውን ያጡ የህፃናት ማሳደጊያ ማዕከል ውስጥ እንዲገባ ተደረገ። ከዛም በፊት ግን ለተወሰኑ ወራት በዋና ከተማይቱ ኪጋሊ ጎዳናዎች ላይ ለመንከራተትና ለእንግልት ተዳርጓል። ያ ዘመን አልፎ ታዲያ ዛሬ የ37 አመቱ ንዜማና መድኃኒት ቅመማ ተምሮ በሙያው እየሰራ ይገኛል። ፋርማሲስት ነው። ባል መሆን፣ ልጆች ማፍራት፣ በራሱ ቤት ውስጥ መኖር ለንዜማና ከዚያ የከፋ ዘመን ወዲህ በህይወቱ እጅግ የሚያስደስቱት ቁም ነገሮች ናቸው። ከአሜሪካ ድምጽ ጋር ላጭር ቃለ ምልልስ አረፍ ብሎ ነበር። ከዚያ ጭፍጨፋ ባምሮ ተቀርጾ እንዳሁኑ የምታስታውሰው ነገር ይኖር ይሆን?
I remember many things, but one that I cannot forget is the death of my two young sisters.
ብዙ ነገር አስታውሳለሁ። የሁለቱ እህቶች የመሞት ግን ከሁሉም በላይ እንደ አሁን አብሮኝ ያለ ትውስታ ነው። አንድ ቀን በህይወት የማገኛቸው ይመስለኛል። መገደላቸውንና አስከሬኖቻቸው ከወል መቃብር መውጣታቸውን ከመስማቴ ሌላ ሲሞቱን ራሴ አላየሁም። ሁልጊዜ አንድ ቀን ከእንቅልፌ ስነቃ አጠገቤ የማገኛቸው ይመስለኛል።
ለምን ይሆን የነሱ ነገር እንዲህ ተለይቶ አብረው የሚኖረው?
The reason this memory remains fresh in my mind is that shortly before genocide broke out, my 7-year-old and 3.5-year-old sisters and I were together somewhere.
ከአእምሮዬ የማይጠፋበት ምክንያት ጭፍጨፋው ከመጀመሩ ጥቂት ቀደም ብሎ እኔ የሰባት ዓመቷና የሶስት ዓመት ተኩሏ እህቶቼ አብረን አንድ ቦታ ነበርን። ከዚያ እኔ እዚያው ትቻቸው ሸሸሁና ተደበቅኩኝ። ይህ ሁልጊዜ ህሊናዬን ያቆስለዋል። እነርሱንም ለማትረፍ አንዳች ማድረግ የነበረብኝ ነገር እንደነበረ ይሰማኛል። ከዚያ መገደላቸውንና አስከሬኖቻቸው ከሌሎች ጋር ከተጣለበት ቦታ ተነስተው መወሰዱን ሰማሁ። ላድናቸው የምችልበት አቅም እንዳልነበረኝ ባውቅም ታላቃቸው እንደመሆኔ ያልተወጣሁት የሆነ ኃላፊነት እንደነበረ ዘወትር ይሰማኛል።
የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ላንተ እንዴት ነው?
I was 12 years when genocide ended and I had nobody to rely on. I had no one to take care of.
ልክ ሲቆም 12 ዓመቴ ነበር። የምሄድበት አልነበረኝም። የምጠለልበትም ዘመድ አልነበረኝም። በኋላ ላይ ንጎማ መንደር ውስጥ የነበረ ሴቭ የሚባል ወላጆቻቸውን ያጡ ሕፃናት መሰብሰቢያ ውስጥ አስገቡኝ። እዚያ መኖር በጣም ከባድ ነበርና እዚያው ካገኘኋቸው ሌሎች እኩዮቼ ጋር ጠፍተን ወደ ኪጋሊ ለመሄድ ወሰንን። በርግጥ እዚያም ማንም አልነበረንም። ዛሬ ታዲያ የጎዳና ልጅ በሆንኩባት ኪጋሊ የራሴ ቤት ውስጥ ኖራለሁ እያልኩ ቀልዳለሁ። በየቤቱ እየዞርኩ የልጅነት ህይወቴን ስገፋ ከቆየሁ በኋላ አንድ የሃይማኖት ተቋም የሚመራው ማሳደጊያ አስጠለለኝና የዩኒቨርሲቲ ትምህርቴን እስክጨርስ አሳደገኝ። አሁን ቤት አለኝ። የሁለት ልጆች አባት
ነኝ። I own a home and I'm a father of two children.
ይቅርብ ለሃል?
First of all, forgiveness relieves the one who forgives than it does to the one forgiven.
ይቅር ማለት ይቅር ከመባለው የበለጠ ነጻ የሚያወጣው ይቅር ባዩን ነው። የምንወዳቸው ሰዎች በመናውቃቸው ሰዎች የሚሆን በማናውቃቸው የመገደላቸውን የደረሰብንን ነገር ተቀብየዋለሁ። ምንም እንኳን ከገዳዮቹ ይቅርታ ያልጠየቁ ቢኖሩም እንዲያውም አንዳንዶቹ ያደረሱብን ሁሉ ጥፋት መሆኑን ባያምኑም እኛ ልቦናችን ንጹህ ነው። ይቅር ብለናቸዋል። ልቦናችንን ለማቅናትና ከፍ ለማድረግ የተሻለ ህይወትን ለመኖር ስንል ይቅር ብለናቸው
forgive them in order to have our hearts relieved and leave us more life.
የታረቀች ሀገር ላንተ ምን ትመስላለች?
A reconciled nation is a country where its citizens live in harmony without any form of segregation.
የታረቀች ሀገር የዘርም ይሁን የጎሳ የቁመትም ይሁን የቀድሞ መነሻ ግምት ውስጥ ሳይገቡ ከምንም የልዩነትና የማግለል አይነቶች የጸዳች ዜጎቿ ህብር ሰርተው የሚኖሩባት ነች። በዘርና በቤተሰብ ሳይሳሳቡና አድሏዊ ሳይሆኑ ዜጎች የእኩል ድል ተቋዳሽ የሚሆኑባት ነች። ዜጎቿን የምታስተሳስርና የምታስተባብር አብረው እንዲያድጉና ሀገራቸውን እንዲገነቡ መንገድ የምትከፍትላቸው ነች።
A country that united citizens and provides them with the means so as to develop together, building the nation.
አንዳም ከዝብና በእናነሳ የጀመሩት የሚዲያ ተቋማት ነበሩ። እኛ በዚህ ሰዓት በሀገራችን ያለው ነገር ተሰናየው ሚዲያዎች ምን ያክል ነው ለግጭት መንስኤ የሆኑ ያሉት ብለን ብናስብ በተለያየ መንገድ የተለያየ የጥላቻ መልእክቶች የሚተላለፉባቸው ሚዲያዎች አሉ። በግላጭም በአንድ ህዝብ ላይ ጄኖሳይድ ያወጁ ሚዲያዎች አሉና እነዚህ ነገሮች ስናይ በጣም አስፈሪ ሁኔታ ላይ የምንገኝ ይመስለኛልና እንደውም ህዝቡ የተሻለ የማህበራዊ ትስስር የተሻለ ስለሆነ እንጂ ሚዲያዎቹ ፍጥነትማ በዚህ ሰዓት ተላልቀን ነበር ብዬ ነው ማስበው።
እኛ እንደ ኢትዮጵያውያን ከዚህ የሩዋንዳ እርስ በርስ ግጭት ወይም እልቂት የምንማረው ሚዲያዎች ምን ያክል የሰውን አይምሮ ቀይረው ወዳልተፈለገ እልቂት ሊያመሩ እንደሚችሉ ነው። አንዱ አንዱ ላይ እንዲነሳ ከባድ የሆነ ፕሮፓጋንዳ ሲሰራ ነበርና በዛው ነው የተነሳሳው ይባላልና አሁንም እኛ ማድረግ ያለብን ሚዲያዎች፣ አክቲቪስቶች፣ የመንግስት አካላት እንዲሁም ህብረተሰቡ፣ የሀገር ሽማግሌዎች እዚህ ላይ በደንብ ተጠንቅቀው እንዲሰሩ
እሱ ያደረጉት እንግዲህ ግልጽ ነው። አንዱ የሆነ ስራ ሲያጣ የሆነ ጉዳት ሲደርስበት ወይም የሆነ ነገር ሲያጋጥመው አንዱን ተነስቶ ያኛውን ስለወሰደብህ ነው ስራህን እንትናን ስለሚጠላህ ነው እየተባለ ነው በሂደት እዛ ጋር ደርሶ እርስ በርሳቸው የተጠፋፉትና የተጨፋጨፉትና በኢትዮጵያም ለበርካታ አመታት እንደዚሁ ይሄን ተመሳሳይ የሆነ ነገር ተደርጓል። እንዲህ የሆነ ነገር ችግር ሲፈጠር ወንዱ እንኳን ሲሞትበት እንትና የሚባል በህረሰብ ከዚህ አካባቢ የመጣ ሰው ነው የገደለብህ እየተባለ ነው ሁኔታው እንዲባባስ የተደረገው። እዚሁ 3-4 አመት ደግሞ በጣም ይሄን የመጥላላት ሂደት ፍሬ አፍርቶ አሁንም ይሆን ያለው ያየነው ነውና ሩዋንዳው የተፈጸመው አይነት እንዳይፈጸም በጣም በጣም ስጋት አለብኝ ነኝ።
ሚዲያዎች ምን ማድረግ አለባቸው ከነዚህ አይነት ነገሮች የተሻለ ነገር ለማግኘት ብለን ብናስብ በብሔሮች መካከል ግጭትና ጥላቻን የሚፈጥሩ አይነት መልእክቶችን ከማስተላለፍ መቆጠብ መቻል አለባቸው። በጣም ብዙ ሚዲያዎች እንደዚህ አይነት ነገሮች እያየን ስለሆነ ሌላ ምንድነው ሚዲያዎች መድረክ መፍጠር አለባቸው። ለውይይት ክፍት መሆን መቻል አለባቸው። ድምጾች መስተናገድ መቻል አለባቸው። በኃላፊነት መስራት መቻል አለባቸው።
የሚያወሩት እያንዳንዱ የሚያወጡት ቃል ምን ሊያስከትል እንደሚችል በማሰብ ቢያረጉ ወይ ሲሰብኩ ይሆናል ወይ ደግሞ መድረክ ላይ ሲናገሩ አንደኛውን ብሔር ሊያጠቃ በማይችል መልኩ ቢያረጉ ላለው ሚዲያዎች ደግሞ የሚሰሩት ዜና የሚሰሩት በማሰብ ቢያረጉ ጥሩ ይሆናል ብዬ አስባለሁ።
የጥላቻ ወሬ መንዛትና ዘመቻ መደራረግ ተቆጦ በዚህ ሀገር ወይም አብረህ መጥፋት ወይም አብረህ መኖር ነው ብሎ አምኖ አስቦ እርስ በራሱ ዋናው የሚመነጨው ችግሩ ከኤሊት ነው። ያኛው ጥላቻ ያበደ ልጅ ምንም አድርግ ስለማይችል ነው አማራጭም ስለሌለው ነው ተሰጠት ነው ተነግሮት ነው ተጽፎለት ነው እያነበበ እየሰማ እያመን ያደገው። ስለዚህ አሁን ምንጩ ኤሊቱ ነው። ካን በኢትዮጵያ ያለው ችግር መፍትሄውን ከኤሊቱ መምጣት አለበት ነው። ከኤሊቱ እንዴት ነው መምጣት ያለበት? እርስ በራሱ በሰከነ አእምሮ በሰከነ ሁኔታ መወያየት፣ ስለ አገር ጉዳይ መወያየት፣ የልብ መወያየት
የፖለቲካን ይሁን ያ አክቲቪስቱ የሚዲያው ኦር ማንም ፖለቲከኛ ይሁን ጆርናሊስት ማለት ነው ከሱ በስተጀርባ ብሄር ኦር የሆነ ስቴት አድርጎ የሚጓዝ ከሆነ አሁንም እሱ የሚያራምደው ኦር የሱ ዓላማ የሚያካሂደው ሌላ ብሄር ላይ የሆነ ችግር ስለሚፈጥር ማለት ነው እነሱ ይህን ነገር ማስተካከል አለባቸው ችግር ይሁን ነገር ሲኖር እንደ ሀገር ይህን ነገር እንዴት መፍታት አለብን ተባብለው ተቀራርበው መፍታት ነው ያለባቸው እንጂ ይህን ብሄር እንዲያደርገ ይህን እንዲያደርገ እያልክ ያ ብሄር ሌላኛው ደግሞ ሌላ ነገር እንዲያደርግ ይሆንና ዘን ወደ ሌላ ችግር ይሄዳል ማለት ነው እና ይህን ነገር ኢትዮጵያ ውስጥ በኳስም ቢሆን ብዙ ነገር እያየን ነው ኳስ ሲደግፉም ምናምን በብሄር ነው ያ አንድ ብሄር ሌላ ብሄር ላይ ሌላ ነገር ብቻ ወደ ብዙ ችግር ሊያደርስ የሚችሉ እና በጥንቃቄ ይህን ነገር መተውም ኦር ማስቆምም አለብን ማለት ነው።